አቶ ሙልጌታ ህግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ህግ ማውጣት የሚችለውን ይላል። ህግ ከራሱ ይማራል ወይ? ቀድሞ የወጣ ህግ ምን አይነት ፍሬ አመጣ? ምን አይነት ውጤት ነበረው ለሚቀጥለው ህግ? ይልቁንም ደግሞ ባስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይን ይታያል ወይ? በኢትዮጵያ ሁኔታ ምናልባት አንዳንድ አይን የሚከፍቱ ጭብጦችን ቢያካፍሉን።
አዎ፣ እንግዲህ አሉላ፣ የኔ ማብራሪያ ከመንግስት ላይ የተመሰረተ ነው። ይሄ ህገ መንግስት ራሱ ምን ይላል? አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው የሚለው ጥያቄ ራሱ ህገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ስቴት ኦፍ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚህ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት አንዱ በርካታ ጥሰቶች ሪፖርት አድርገዋል። በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አልላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው የስቴት ኦፍ ኢመርጀንሲ ኮንሰፕት እዚህ አስቸኳይ ጊዜ አዋጅ ጽንሰ ሀሳብ የሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱ ራሱን ያንጠለጥለዋል። ግልጽ ከሆነ ያባ
ለአድማጮች እንዲብራራው ፈታ ያደርጉለት።
አዎ፣ ህገ መንግስቱ ራሱ መንግስት ማለት መንግስት ስል ፓርላማ ማለት ነው። ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ላይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም። ኢንፌክት የወታደራዊ መንግስት አይነት ነው። የበሽ መገኝችትን ከባድ ነው፣ ቀላል ነገር አይደለም። አሁን የኢትዮጵያ መንግስት በህግ ሊያደርገው ከምችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ማሟሟቂያ ነው ብዬ ነው የማስበው። ምን ማለት ነው? ለምሳሌ ሰዓት ላፊ ሲታወጅ አልሰማሁም። ይታወጅ እንደሚችል ይናገራል። ነገ ከየታቻቱ ጥሄድ ይችላል። መንግስት ከፈለገ ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛም እያደረገ የእርምጃ ህጋዊ ነው የሚሆነው። ስቴት ኦፍ ኢመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያ ሁሉ ጭቅጭቅ ተፈጠረ። በጣም ከባድ ነገር ነው ስቴት ኦፍ ኢመርጀንሲ ሲባል እና አንድ እሱ በፓርላማ ከጸደቀ በኋላ ሊሆን የሚችለው ነገር በጣም ከባድ ነው። ለዚህም ነው በዚህ ደረጃ ፖለቲከኞች የሚሆኑ ሌሎች አክቲቪስቶች በጣም እየተጨነቀ ያሉት። ሁላችንም የምንጨነቀው አይቲንስ መንግስትም ጭምር የሚጨነቅ ይመስለኛል። አስጨናቂ ነገር ነው። ተቃውሞ እየጨመረ በሄደ ቁጥር መንግስትም በዛ በገፋ ቁጥር ያለመረጋጋት እየጨመረ ሊሄድ የሚችል ነገር ነው። ለዚህም ነው አቶ የሸዋት እና ፕሮፌሰር ሚሉ ነገር አኪሬት የሚሆነው።
መልካም፣ ወደሚስብ ቦታ ወስደውታል አቶ ሙሉጌታ። የአስቸኳይ ህጉን የስልጣን ወይንም የኃይል አቅም የማስፈጸም አቅም ገደብ ያለሽ እንዳይመስል ነው። ምንም እንኳን አራት ገደቦች ቢኖሩም ሊለውጣቸው የሚችላቸው የአኗኗር ዘይቤን፣ የህግን መሰረት፣ ሀገሪቱ ስርዓት የሚካሄድበት ሁኔታ የመቀየር አቅሙን ነው አጉልተው ያሳዩንና ከቡድኖች ፍላጎት ባሻገር በግልጽ አሁን እርስዎ በሚገልጹት ደረጃ ህጉን ራሱ ለመጠቀም ከሚፈልጉት ወገኖች ጭምር ግልጽነቱ በዚህ ደረጃ አላየንምና ሁሉን ነገር እንዳይይዝ ማን ነው ጠያቂው? መንደርደሪያ ወይንም መሟሟቂያ ነው ብለዋል። ይህን የሚያስፈጽመው አካል ቅድም እንዳሉት የህግ ከለላ አለውና የፓርላማውን መሰረት እንኳን ጥያቄ ውስጥ ማስገባት የሚችል ከሆነ ባጭሩ የአስቸኳይ ጊዜ አዋጅ ተግባራዊነቱ እንዲቆም መጠየቅ የሚችል አካል ክፍል አለ ወይ?
ይህ እንደሚገባኝ ቅድም አቶ ይሸዋስን ብለዋል የክልል መንግስታት መግለጫ እንዳይሰጡ ይከለክላል ብለዋል። እውነት ነው። አዎ፣ እኔ ማስታወሻለሁ፣ ይከለክላል። ከፈለገ ይሄ አዋጅ ኮማንድ ፖስቱ ማለት ነው የክልሉን ስልጣን ሊወስድ ይችላል። የሁሉም ክልሎች ስልጣን መውሰድ ይችላል በዚህ ህግ መሰረት። ምክንያቱም የክልሎች ስልጣን የመጣው ከህገ መንግስት ነው። ስለዚህ ህገ መንግስቱ እንዳይሰራ ከተደረገ በአስቸኳይ ጊዜ አዋጅ ህገ መንግስቱ የፈጠራቸው ድርጅቶች የመቆጣጠር ስልጣን ሊኖረው ይችላል ኮማንድ ፖስቱ። ስለዚህ አሁን ኮማንድ ፖስት የሚያደርገው ነገር አሁን በሚያደርገው ደረጃ ላይ የገደበው መገደብ ስለፈለገ ብቻ እንጂ ከዚህ አልፎ ሄዶ ህጋዊ ሆኖ ማለት ነው። ይህ አስቸኳይ ጊዜ አዋጅ በሰጠው ስልጣን መሰረት የሰጠኝ ስልጣን እንዳለ ሁሉም ስራ ላይ አውለዋለሁ፣ እጠቀምበታለሁ፣ እስከ ጥግ ገፋዋለሁ ካለ የክልሎች ህልውና ሁላ ሊያንጠለጥለው ይችላል፣ ሰስፔንድ ሊያደርገው ይችላል። የዘፊነት ነች እስካል ድረስ እኔ ራሴን የማስተዳድረው ሁላ ማለት ይችላል።
የስድስቱ ወረታ በሀገር ደረጃ ምን እንደሚመስል በጨረፍታ ለማየት ይቻላል ይመስለኛል። የፖለቲካ ጥያቄዎችን ለአቶ የሺዋስ፣ የሰላም ፍለጋ የእርቅና የምክክር መንገድን ለፕሮፌሰር ብርሃኑ ላካፍል። ፕሮፌሰር ብርሃኑ ወደ ሰላም የሚወስድ መንገድ ካልሆነ ብለዋል፣ ከአስገዳጅነት ወደ ፈቃደኝነት የሚያመጣ መንገድ ነው ሊያዋጣ የሚችለውም ብለዋል። ነገር ግን በስርዓቶች ምንነት አሁን በኢትዮጵያ ስልጣን ላይ ላለው ገዢ አካል ባይንም ፓርቲ ብቻ ሳይሆን በስርዓቶች ምንነት የስልጣን ጠባይ ሲለካ የስልጣን ጊዜን ወይንም መንገድ ማስፋት ያዙትን ወደሚፈልጉበት ቦታ መውሰድ ነው እንጂ ያ ፈቃደኝነት ስልጣን ካለ ኃይል የሚመጣ አይደለምና እንዴት አድርጎ ይሆናል ይላሉ። ቀደም አቶ ሙሉጌታ በህጉ ጥላ ስር ሊደረጉ የሚችሉ ወይም ሊመጡ የሚችሉ ከባድ ሁኔታዎችን አሳይተውናል።
እንደገና ጥሩ ጥያቄ ነው አሉላ። ይሄ ማሟሟቂያ መምህር ሙሉጌታ እንዳሉት ጥልቅ ወደሆነ ከመሄዱ በፊት ሌሎች ያገባናል የሚሉ ወገኖች በአገር ቤትም የሚኖሩ በውጭም የሚኖሩ ተባብረው እርዳታ ማቅረብ አለባቸው። የሀሳብ እርዳታ። ምርጫው አንድ ብቻ አይደለም። ምርጫው ኃይል ብቻ አይደለም። ሌላ ምርጫዎች አሉ። ሰላማዊ የሆኑ ገንቢ የሆኑ ምርጫዎች አሉ እና እንዲያ እንዲሆን እኔ ከዚህ ሀገር ባለ የሽማግሌዎች ፎረም ስም ከፕሮፌሰር ማሞ ሙጬ ጋር ሁነን ይህን ወረቀት የጻፍነው እንግዲህ ለዚሁ ነው። ያገባናል የሚሉ ኢትዮጵያውያን አማራጭ እንዳለ ለማሳየት መሞከር አለባቸው። ምክንያቱም አንተ እንዳልከው መንግስት የሚያየው ከፊቱ ያለውን ነገር ብቻ ነው። በዚህ ላይ ደግሞ እኔ አትሊስት ልወቅስ ልነቅስ አልፈልግም። የማውቀው ግን የችግሮች መፍትሄ ሳይንሱም አርቱም የሚያሳየው እንደዚያ ባለ ጊዜ ሌሎች ጣልቃ ገብተው ለችግሩ መፍትሄ የሚሆኑ የመወያያ መድረክ አቋቁመው ሰላማዊ የሆኑ እርምጃዎች እንዲወሰዱ ማድረግ አለባቸው ብሎ ነው የሚቀርበው። ይሄ በሀገራችን በተለይ የተለመደ ነው። ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረት ምተርተዋለኝ ሁል ቀን የበደለ ወታደሩ ነው ግን ገበሬው ይካስ የሚል አስተሳሰብ አለ። ባለፈው በ2005 በፈረንጅ አቆጣጠር ምርጫ በተደረገ ጊዜ የሆነው ነገር እስረኞች የተፈቱበት መንገድ ይሄ ነው። አድላዊ የሆነ ግን አድላዊ ያልሆነ ችግሩን ያመጣው የመንግስት አሰራር ለችግሮቹ መፍትሄ ሊሆን አይችልም። አንድ አሰራር በሽተኛም ሐኪምም ሊሆን አይችልም። ስለዚህ እኔ እንደሚመስለኝ መንግስት ፈቃደኛ ቢሆን አማራጭ ኃይሎቹ ፈቃደኛ ቢሆኑ እና የውይይት መድረክ በቅርቡ ተፈጥሮ በዚያ ውይይት ለኢትዮጵያ ችግሮች ብዙ መፍትሄ ለማቅረብ ይቻላል ብዬ አምናለሁ። ግን ከሁለቱም ፈቃደኝነትን ይጠይቃል፣ ከመንግስትም ከአማራጭ ኃይሎችም። ይሄ ካልሆነ ቅድም መምህር ሙሉጌታ እንዳሉት ከጫፉ ላይ ያለው አያያዝ አሁን ወደ ጠለቀ አያያዝ እየሄደ የህዝብን መብት መግፈፍ ብቻ ሳይሆን ለጊዜው እሱም ያሳዝናል፣ ለረጅም ጊዜ ልንወጣው ወደማንችለው ፈተና አገራችን ሊከተወት ወገኖቻችን ሊከታቸው ይችላልና አማራጭ ሀሳቦች፣ አማራጭ አሰራሮች፣ አማራጭ ድርድሮች የሚደረጉበት መንገድ ቢፈጠር ጥሩ ነው ባይነን።
የመፍትሄ ፍለጋው ንግግር ቀጥሏል። አድማጮች ውይይቱ አልተቋጨም፣ ሰዓቱን ያለቀው ሳምንት ይቀጥላል።